ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 29 2013 ዓ.ም ምህረት ዝግጅታችን ጀመረ።
በእቅዱ ላይ ከተቀመጡት በተለይ አሁን ኢነርጂ ኤሌክትሪክ በ10 ዓመቱ መጨረሻ ሙሉ በሙሉ የኤሌክትሪክ ተደራሽነት ሁሉም በገጠርም በከተማም የመብራት ተጠቃሚ የሚሆንበት ይሆናል በሚቀጥለው 10 ዓመት ማለት ነው። የንጹህ ውሃ የመጠጥ ውሃ ተደራሽነትም እንደዚሁ በገጠርም በከተማም 100% እንዲሆን ታቀዳል። ይሄ እንግዲህ ከብዙ ግቦች ውስጥ በጥቂቱ ያነሳዋቸው ናቸው። በቁጥር
የፕላንና ልማት ኮሚሽነር ፍጹም አስፋው ናቸው። በአብይ ርዕስ ዘገባለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሥ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ፍስሃዬ ነኝ። ጠቅላይ ሚኒስትር አብይ አህመድ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ነተንያሁ ጋር በስልክ እንደተነጋገሩ ታውቋል። ውይይቱ በዋናነት በቀጠናዊ ጉዳዮች ላይ ያተኮረ እንደነበረ የእስራኤሉ ጠቅላይ ሚኒስትር በማህበራዊ ትስስር ገጻቸው ማስፈራቸው ተዘግቧል። በውይይታቸው ወቅት ጠቅላይ ሚኒስትር አብይ አህመድ እስራኤል ከተባበሩት የአረብ ኤሚሬቶችና ከባህሬን ጋር ለደረሰችው ታሪካዊ የተባለ ስምምነት ለእስራኤሉ ጠቅላይ ሚኒስትር የእንኳን ደስ ያሉት መልእክት ማስተላለፋቸው ተዘግቧል። የዓለም የምግብ ፕሮግራም በዓለም ደረጃ ረሃብን ለማስወገድ በሚያደርገው ጥረት የዓመቱን የሰላም ኖቤል ሽልማት አግኝቷል። የዓለም የምግብ ፕሮግራም ሽልማቱን ያገኘው ረሃብን ለማስወገድ በሚያደርገው ጥረት ግጭት ባለባቸው አካባቢዎች ለሰላም ለማመቻቸት በሚያበረክተው አስተዋጽኦ እንዲሁም ረሃብ የጦርነትና የግጭት መሳሪያ እንዳይሆን ለመከላከል በሚያደርገው ጥረት ነው ሲሉ የኖርዌይ የኖቤል ኮሚቴ ሊቀመንበር በርት ሬስ አንደርሰን አስገንዝበዋል። የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጀኔቫ የላከችውን ዘገባ ቆንጅታዬ ታቀርበዋለች።
የኖርዌዩ የኖቤል ኮሚቴ ሽልማቱን ይፋ ባደረገበት መግለጫው የዓለም የምግብ ፕሮግራም በዚህ በኮቪድ-19 ዓለም አቀፍ ወረርሽኝ ወቅት ቁጥሩ እየጨመረ ላለው የረሃብ ተጎጂ ሕይወት አድን እርዳታ ይዞ ለመድረስ ለሚያደርገው የተጠናከረ ጥረት እውቅና ሰጥቷል። የዓለም የምግብ ፕሮግራም የኖቤል ሽልማቱን በዓለም ዙሪያ በጸጥታ መደፍረስና በግጭቶች ምክንያት ሕይወታቸው ለተመሳቀለባቸው 100 ሚሊዮን የሚጠጉ ሰዎች ምግብና ሌላም እርዳታ ለማቅረብ ጥረት ለሚያደርጉ ሰራተኞቻችን የተሰጠ እውቅና በመሆኑ በኩራትም በትህትናም የምንቀበለው ነው ብሏል። የዓለም የምግብ ፕሮግራም አብዛኞቹ በግጭት የተጎዱ በሆኑ 88 ሀገሮች የሚሰራ መሆኑን የገለጹት ቃል አቀባዩ ቶምሰን ፌሪ ኮቪድ-19 ያልደረሰበት ቦታ ያልነካው ሰው አለ ለማለት አይቻልም ብለዋል። ረሃቡ በተለይም በሴቶችና ሕፃናት ላይ ከፍቷል ብለዋል።
ኮቪድ-19 ባስከተለው የኢኮኖሚ ጉዳት የተነሳ የኛ እርዳታ የሚጠብቀው ሰው ብዛት ከበፊቱ ጨምሯል። የዚህ በሽታ ክትባት እስከሚገኝ እንደውነቱ ከሆነ እስከዚያው ያለው ትልቅ ክትባት ምግብ ነው። ስለዚህ ረሃብን ለማሸነፍ ከለጋሽ መንግስታት ጋር ብቻ ሳይሆን ከበጎ አድራጎት ድርጅቶችና ከግሉ ዘርፍ ጋር ተባብረን በህብረት መስራታችንን እንደምንቀጥል ተስፋ እናደርጋለን።
በጄኔቫ የመንግስታቱ ድርጅት ምክትል ቃል አቀባይ ለብላንክ ሽልማቱ ለተባበሩት መንግስታትና በአጠቃላይ ለዓለም ማህበረሰብ ታላቅ ኩራት ነው ብለዋል።
This is going to give a tremendous push to the second sustainable development goal, which is to achieve zero hunger, and to a goal to which
የሽልማት ረሃብን ሙሉ ለሙሉ ለማስወገድ ለተወጠነው ለሁለተኛው የዘላቂ ልማት ግብ ታላቅ ማበረታቻ ይሆናል። ይህ ሀገሮች በሙሉ እንደ ኢዮፓ ቆጣጥር በ2015 ዓመተ ምህረት የዘላቂ ልማት ግቡን ባጸደቁበት ጊዜ ቃል የገቡት ጉዳይ ነው። በርግጥም ሽልማቱ ይህ ግብ ትኩረት እንዲያገኝና ተጠናክሮ ወደፊት እንዲራመድ ያደርጋል።
የመንግስታቱ ድርጅትና የተለያዩ መስሪያ ቤቶቹ የኖቤል ሽልማት ሲያገኙ ይህ 12ኛ ጊዜ መሆኑ ነው። ሁለት ዋና ጸሐፊዎቹ ዳግ ሃመርሾልድ እና ኮፊ አነን የኖቤል የሰላም ሽልማት የተቀበሉ መሆናቸው ይታወቃል።
በማሊ ከፍተኛው የተባበሩት መንግስታት ድርጅት ልዑክ በሀገሪቱ የሽግግር መንግስት በመመስረቱና የምዕራብ አፍሪካ ሀገሮች የኢኮኖሚ ትብብር ድርጅት ኢኮዋስ በሀገሪቱ ላይ ጥሎት የነበረውን ማዕቀብ በማንሳቱ ስኬት ሊገኝ ይችላል ሲሉ ትላንት ተናግረዋል። የሽግግር መንግስት መመስረት የማሊ ህዝብ ተከታታይ መፈንቅለ መንግስታት ካስከተሉት የአስከፊ ሁኔታ አዙሪት ለመውጣት ያስችለዋል ሲሉ ልዩ የተባበሩት መንግስታት ድርጅት ልዑክ መሐመድ ሳልህ አናዲስ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ማሊን በሚመለከት ባደረገው ስብሰባ አስረድተዋል። በምዕራብ አፍሪካዊቱ ሀገር ከ14,000 በላይ የሚሆኑ የተባበሩት መንግስታት ድርጅት ሰላም ጠባቂዎችና ፖሊሶች እንደሚገኙ ይታወቃል። በማሊ ሰሜናዊና ማዕከላዊ ክፍሎች ጽንፈኛ አሸባሪ ቡድኖች ስላሉ እጅግ አደገኛ ከሆኑ የተባበሩት መንግስታት ድርጅት ተልእኮዎች አንዱ እንደሆነ ተገልጿል። ማሊ ውስጥ የተባበሩት መንግስታት ድርጅት ተልእኮ ከተጀመረበት ጊዜ አንስቶ ቢያንስ 220 የሚሆኑ ሰላም ጠባቂዎች ተገድለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው ዓመት እንዲካሄድ በታቀደው ከጆ ባይደን ጋር ሊደረግ በነበረው ሁለተኛ ዙር የምረጡኝ ክርክር እንደማይሳተፉ አስታውቀዋል። ጆ ባይደን በዛኑ ምሽት ፊላደልፊያ በሚደረግ የኤቢሲ ኒውስ ቴሌቪዥን በሚያዘጋጀው የህዝብ ጥያቄ በሚቀርብበት ስብሰባ ይሳተፋሉ። የሁለቱ ፕሬዚዳንታዊ ተወዳዳሪዎች ክርክር በኮቪድ ቫይረስ ስጋት ምክንያት በርቀት እንዲደረግ መወሰኑን ነው ፕሬዚደንት ትራምፕ ያልተቀበሉት። በቨርቹዋል ወይም በርቀት በሚደረግ ክርክር ጊዜን አላጠፋም፣ በፈለጉበት ጊዜ እንዲያቋርጡ ያመቻል ብለዋል። ወደኋላ ሰፋ ያለ ዘገባ ይኖረናል። አርሜኒያና አዘርባይጃን በናጎርና ካራባክ ላይ የሚያካሄዱትን ውጊያ ለማቆም በሞስኮ ሸምጋይነት በሚደረግ ንግግር ለመሳተፍ ተስማምተዋል። ከአዘርባይጃን በተገነጠለው ክልል ላይ የሚካሄደው ውጊያ ትላንት ሌሊት ቀጥሎ አድሯል። ጦርነቱ ከ12 ቀናት በፊት ከተጀመረበት ጊዜ አንስቶ ለመጀመሪያው ድርድር ለመቀመጥ የሁለቱም ሀገሮች የውጭ ጉዳይ ሚኒስትሮች የሩሲያው ፕሬዝደንት ቭላዲሚር ፑቲን ግብዣን መቀበላቸው ታውቋል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛኻሮቫ ባኩና ኢርቫን በድርድሩ እንደሚሳተፉ አረጋግጠዋል ብለዋል። ከአዘርባይጃን ፕሬዝደንት ኢልሃም አሊየቭ እና ከአርሜኒያው ጠቅላይ ሚኒስትር ኒኮል ፓሺኒያን ጋር በተከታታይ በስልክ ከተነጋገሩ በኋላ አስከሬኖችንና እስረኞችን ለመለዋወጥ ተኩስ እንዲቆም ፑቲን ጥሪ ማድረጋቸውን ክሬምሊን ትላንት ሌሊት ባወጣው መግለጫ ጠቁሟል። ዩናይትድ ስቴትስ፣ ሩሲያና ፈረንሳይ ተኩስ እንዲቆም ሲያቀርቡት የቆየውን ጥሪ የአርሜኒያና የአዘርባይጃን ኃይሎች ሳይቀበሉት ቆይተዋል። ካለፉት 1990ዎቹ ዓመታት ወዲህ ባልታየ መልኩ የከፋ ውጊያ መሆኑ ታውቋል። ሶስት ሀገሮች የአውሮፓን የሚኒስክ ቡድን የጸጥታና ትብብር ድርጅትን በሊቀመናብርትነት ይመራሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ የኮቪድ-19 ዜና። ዓለም አቀፍ የጤና ድርጅት የኮቪድ-19 ክትባት እውን ሲሆን ለታዳጊ ሀገሮችም ለማከፋፈል ካለው ዓለም አቀፍ እቅድ ጋር ቻይና መቀላቀሏን ዛሬ አስታውቃለች። ቻይና፣ ሩሲያና ዩናይትድ ስቴትስ እስከ 2022 ዓ.ም ባለው ጊዜ ከዓለም ሕዝብ 2/3 የሚሆነው ክፍል ክትባት እንዲያገኝ በማድረጉ ተግባር እንደማይሳተፉ አስታውቀው ነበር። ቻይና ውሳኔዋን ቀልብሳ የኮቫክስ ስምምነት በሚባለው ጥምረት ውስጥ ለመሳተፍ ትልቁ ሀገር ሆናለች። ይህን ተጨባጭ እርምጃ የወሰድነው በተለይም ታዳጊ ሀገሮች እኩል የክትባት አቅርቦት እንዲያገኙ ለማስቻል ነው። የበዛ ብቃት ያላቸው ሀገሮች ተቀላቅለው ኮቫክስን እንደሚረዱ ተስፋ እናደርጋለን ሲሉ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሁዋ ቻንዪንግ ባወጡት መግለጫ አስገንዝበዋል። ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት በዓለም ደረጃ ከ36.5 ሚሊዮን በላይ የሚሆኑ ሰዎች በቫይረሱ ተይዘዋል። ዩናይትድ ስቴትስ፣ ህንድና ብራዚል በቅደም ተከተል በቫይረሱ በሽተኞችና ለህልፈት በተዳረጉት ሰዎች ብዛት ከዓለም ቀዳሚ ቦታ ይዘዋል። የህንድ የጤና ሚኒስቴር ባለፉት 24 ሰዓታት 70,000 አዲስ የኮቪድ-19 በሽተኞች ማግኘቱን አስታውቋል። ሩሲያ በአጠቃላይ 1,272,238 የቫይረሱ በሽተኞች እንዳሏት አስታውቃለች። በመጨረሻም 6 ጸረ መንግስት ሚሊሻዎች ዲሞክራቷን የሚችጋን ክፍለ ግዛት አስተዳዳሪን ጠልፈው ለማሰር የነበራቸውን እቅድ ማክሸፋቸውን የህግ አስከባሪ ባለስልጣኖች ትላንት አስታውቀዋል። ሚሊሻዎቹን ያስቆጣው አስተዳዳሪዋ የኮሮና ቫይረስ ወረርሽኝን ለመቆጣጠር ሲሉ የእንቅስቃሴ ገደብ በመደንገጋቸው ነው ተብሏል። ሚሊሻዎቹ አስተዳዳሪ ግሬቸን ዊትመርን ከረፍት ቦታቸው ጠልፈው ከወሰዱ በኋላ በድብቅ ቦታ የክህደት ፍርድ ሊፈርዱባቸው እንዳቀዱ ታውቋል። ይህ ተግባር ታዲያ የቀኝ ክንፍ ቡድኖች 26 ቀናት ከቀሩት ጠቅላላ ምርጫ በፊት ሊያደርሱት የሚችሉትን አደጋ እንደሚያንጸባርቅ ጠበብት ይናገራሉ። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። መልካም ምሽት።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 29 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በአትቪአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ለማቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አበይት ርዕስ እናስደምጣችሁ። ኢትዮጵያ በመጪዎቹ 10 ዓመታት የኤሌክትሪክ ኃይልና የንጹህ የመጠጥ ውሃ ለዜጎቿ ሙሉ በሙሉ ለማዳረስ እንደምትችል የሀገሪቱ የፕላንና ልማት ኮሚሽነር አስታወቁ። በዚህ ዓመታት የድህነት መጠኑም ከ7 በመቶ በታች እንደሚወርድ ገለጹ። መለስካቸው አመሃ ዝርዝራለሁ።
የፕላንና ልማት ኮሚሽነሯ ዶክተር ፍጹም አሰፋ ትናንት አመሻሹ ላይ ለጋዜጠኞች እንዳብራሩት ኢትዮጵያ 10 ዓመታት የሚሸፍን መሪ የልማት እቅድ ስታዘጋጅ የመጀመሪያዋ ነው። በዚህ መሪ እቅድ እንደተመለከተው በመጣኔ ሀብት፣ በማህበራዊና በሌሎች ዘርፎችም ትልልቅ ግቦች ተቀምጠዋል። በተለይም ሀገሪቱ ዛሬም ቢሆን ዝቅተኛ በሚባል የልማት ደረጃ ላይ የምትገኝ በመሆኗ ብዙ የልማት ጥያቄዎች አሉ ሲሉ ኮሚሽነሯ አስገንዝበዋል። ስለሆነም አሉ ዶክተር ፍጹም፣ ኢትዮጵያ አሁንም በከፍተኛ የእድገት ምህዋር ውስጥ መቀጠል አለባት ብለዋል። አክለውም
ያን እንደምትችል ካላት እንቅ አቅም ገና የመልማት አቅሞቻችንን አልነካናቸው፣ ከዛ አኳያ በዛ እድገት ውስጥ መቀጠል እንደምትችል ስለሚያሳይ በሚቀጥሉት 10 አመታት ለምሳሌ የኢትዮጵያ ኢኮኖሚ በአማካይ በ10.2% እንዲያድግ፣ በመጀመሪያዎቹ አመታት 10 ላይ ደርስ ይችላል፣ አማካዩ ግን ከ2013 እስከ 2022 ወደ 10.2% እንደሚያድግ ይጠበቃል። በዚህም እድገት ድህነት ተቀንሶ ከ7% በታች ይሆናል በ2022። እንደዚሁም የነፍስ ወከፍ ገቢ ኢትዮጵያ አስተማማኝ የሆነ መካከለኛ ገቢ እንድትገባ ማድረግ የሚያስችል ከ2200 ዶላር በላይ እንደሚሆን ነው ፕሮጀክት የተደረገው።
በማህበራዊ አገልግሎቶች አሰጣጥ ለምሳሌ በጤናና በትምህርት በኩል እስከዛሬ የተከናወነው ስራ ሰፊ ቢሆንም ጥራቱ የሚፈልገው ያህል እንዳልነበረ ኮሚሽነሯ አልሸሸጉም። ስለዚህም እነዚህን ጉድለቶች ለማሻሻል የአገልግሎት ጥራትን ከፍ ለማድረግ የሚያስችሉ ግቦች ተቀምጠዋል ብለዋል። ከነዚህ መካከል
እንግዲህ በእቅዱ ላይ ከተቀመጡት በተለይ አሁን ኢነርጂ ኤሌክትሪክ በ10 አመቱ መጨረሻ ሙሉ በሙሉ የኤሌክትሪክ ተደራሽነት በገጠሩም በከተማውም 100% ይደርሳል ነው። ይህ በግሪድም በኦፍ ግሪድም ስራዎች በአጠቃላይ ግን ሁሉም በገጠርም በከተማም የመብራት ተጠቃሚ የሚሆንበት ይሆናል በሚቀጥለው 10 አመት ማለት ነው። የንጹህ ውሃ የመጠጥ ውሃ ተደራሽነትም እንደዚሁ በገጠርም በከተማም 100% እንዲሆን ታቅዷል። ይሄ እንግዲህ ከብዙ ግቦች ውስጥ በጥቂቱ ያነሳዋቸው ናቸው። በቁጥር
ኮሚሽነሯ እንዳብራሩት ከሆነ ይህ የተጣለው የእድገት ግብ የታወቀና የተሰላ ምንጭ አለው ብለዋል። በእሳቸው አባባል የዚህ 10 አመት እድገት እንዲመነጭ ቀደም ሲል በተዘጋጀው አገር በቀል የኢኮኖሚ ማሻሻያ መርሃ ግብር ተለይቶ የተቀመጡ ዘርፎች እንዳሉ ዘርዝረዋል።
ግብርና፣ አምራች ኢንዱስትሪው፣ ማዕድን፣ ቱሪዝም እና ICT ናቸው። ከነዚህ ነው እድገቱ እንዲመነጭ የሚሰራው። ስለዚህ ኢንቨስትመንቱም የግል ባለሀብቱም ስራ የመንግስትም አስቻይ ሚናው የሚጫወተው እነዚህ ዘርፎች ላይ የተሻለ አፈጻጸም ማግኘት እንድንችል ነው። ከዛ አኳያ በተለይ የስትራክቸራል ትራንስፎርሜሽን የምንለውን ወይም መዋቅራዊ ሽግግር የምንለው እንዲሳካ በጣም ጠቃሚ ሚና ከሚጫወቱት ውስጥ የአምራች ኢንዱስትሪው ይጠቀሳል። ከፍተኛ የሆነ የሰው ኃይል ይቀጥራል። የኋልዮሽና ፊትዮሽ ትስስር የምንለው በግብአት በውጤት የመያያዝ እንትኑ በጣም ከፍተኛ በመሆኑና ኢኮኖሚውን የማነቃነቅ አጠቃላይ ኢኮኖሚውን በሰፊው የማነቃነቅ እድሉ ወይም አቅሙ ከፍተኛ በመሆኑ በሚቀጥሉት 10 ዓመታት እድገቱ በአብዛኛው የሚመራው በአምራች ኢንዱስትሪው ይሆናል።
ፍጹም አሰፋ ለጋዜጠኞች እንዳሉት ከሆነ ይህ ለመጀመሪያ ጊዜ የተዘጋጀ ሀገር አቀፍ የልማት መሪ እቅድ የተሰናዳው ሁሉን አካታች በሆነ መልኩ ነው። ኃላፊነት እንዳለባቸው የመንግስት ተቋማት ኮሚሽኑን ጨምሮ የማዕከላዊ ስታቲስቲክስ ኤጀንሲና የፖሊሲ ጥናት ኢንስቲትዩት መሪ እቅዱን ቢያዘጋጁም የተለያዩ የማህበረሰብ ክፍሎች 20 በሚሆኑ የውይይት መድረኮች ያደረጉት አስተዋጽኦ እጅግ ከፍተኛና መሰረታዊ ለውጥ ያስከተለ ለመሆኑ በምሳሌ አስረድተዋል።
አንድ ምሳሌ ለመጥቀስ ብችል የትኩረት አቅጣጫዎችና ስትራቴጂክ ፒላርስ ብንላቸው የቅዱ መጀመሪያ ላይ እቅዱን አሁን ለውይይት ብቁ ነው ብለን በሚናዘጋጅ ጊዜ የነበሩ ወደ 6 የሚሆኑ የትኩረት አቅጣጫዎች ወይም ስትራቴጂክ ፒላርስ ወይም ምሰሶዎች ብቻ ነበሩ። አሁን እቅዱ 10 ስትራቴጂክ ፒላርስ አሉት። ይህ በውይይት ሂደቱ በተገኙ ግብአቶች ዳብሮ ነው እዛ የደረሰው።
ኮሚሽነሯ በዚህ ሀገር አቀፍ የልማት እቅድ ከዚህ በፊት ከተስተዋሉት ጉድለቶችና ውድቀቶች ትምህርት ተቀስሞ ለማቃናት ብዙ የማረሚያ ዘዴዎች የተዘረጉበት እንደሆነ ጠቅሰው መሪ እቅዱ በጥቅምት ወር መጨረሻ በሚኒስትሮች ምክር ቤት ጸድቆ ወደ ስራ እንደሚገባ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መልስካቸው አምሃን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ብሔራዊ ባንክ ሰሞኑን ባወጣው መመሪያ ለግለሰብ በቀን ማውጣት የሚፈቀደው ከፍተኛው የጥሬ ገንዘብ መጠን ወደ 50,000 ብር ዝቅ እንዲል ወስኗል። ለድርጅቶች የሚፈቀደው ደግሞ በቀን 75,000 ብር ብቻ መሆኑን በመመሪያው ተመልክቷል። ከተጠቀሰው ገንዘብ በላይ የፈለገ ከአካውንት ወደ አካውንት በመላክ በቼክ ወይም በሲፒኦ መጠቀም እንደሚችል የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ተናግረዋል። ዶክተር ይናገር ለአሜሪካ ድምጽ እንዳሉት አዲሱ መመሪያ የብር ለውጡን ዓላማ ለማሳካት ያግዛል። የኢትዮጵያ ብሔራዊ ባንክ ገዢ ይናገር ደሴን በስልክ ያነጋገራቸው እስክንድር ፍሬው ነው። የአዲሱን መመሪያ ዝርዝር ከሚያብራሩበት ይጀምራሉ።
እንደሚታወቀው የብር ለውጡ ከመጀመሩ በፊት አንድ መመሪያ ነበረን። በጥሬ ገንዘብ ከባንክ የሚወጣን መጠን ገድበነዋል። ለምሳሌ በግለሰብ ከሆነ በቀን እስከ 200,000 ብር፣ በወር ደግሞ ተደምሮ እስከ 1.5 ሚሊዮን፣ በካምፓኒ 300,000 ብር በቀን፣ በወር ደግሞ እስከ 2.5 ሚሊዮን ብር ከፍተኛው እስከዛ እንዲሆን ተደርጎ ተወስኗል።
ግንቦት የተወሰነ
ለውጡ በፊት
ባለፈው ግንቦት። እሺ፣
አሁን የብር ለውጡ ከተጀመረ በኋላ ምንድን ነው የተደረገው? ይሄውንም መመሪያ አልነካ ነው እንዳለ ነው የቀጠለው። ይህን አዲስ መመሪያ እስከምናመጣ ድረስ ባለን ግምገማና ክትትል በየባንኩ በርከት ያሉ ሰዎች የተለያዩ አካውንት ይከፍታሉ። ለምሳሌ 17 ባንክ ካለ ጽሁ ወይ በ11 በ12ቱ በየራሳቸው ስም አካውንት ይከፍታሉ። ስለዚህ በቀን 16 ባንክ አካውንት ያለው ሰው 2,200,000 ብር ቢያወጣ ብዙ ገንዘብ ነው የሚሆነው። ወደ 1.2 ሚሊዮን አካባቢ ይሆናል። ለምሳሌ ይህን በዛ በ1.5 በወር ባስቀመጥ ነው ሊሚት ብታየው በዛ ገደብ፣ ይሄ ማለት በወር አንድ ሰው በዚህ ስራ ላይ የተጠመደ ብዙ ገንዘብ ያወጣል ማለት ነው። ብዙ አዲስ ገንዘብ ያወጣል ማለት ነው። ስለዚህ ከእኛ አኳያ ደግሞ ደጋግመን እንዳነሳ ነው አንዱ የዚህ የብር ለውጥ መካሄዱ ዓላማ ብዙ ዓላማዎች አሉት፣ ግን አንዱ ከባንኮች ውጭ ያለ ጥሬ ገንዘብን ወደ ባንኮች እንዲሰበሰብ በማድረግ እንዲገባ በማድረግ በባንኮች አሰራር ውስጥ ይሄ ገንዘብ እንዲዘዋወር ማድረግ ነው። ስለዚህ ይህንን በተመለከተ ብዙ መልካም ነገሮችን አግኝተናል። በዚህ የብር ለውጥ ውስጥ አዳዲስ አካውንቶች በብዛት ተከፍተዋል። በእነዚህ አካውንቶች በተለያዩ ሚዲያዎች ባለፈው እንደገለጽኩት በቢሊዮኖች የሚቆጠር ገንዘብ ዲፖዚት እየተደረገ ነው። ይሄ ሆኖ ግን በጎን እነዚህ ቀደም ብዬ ያነሳውን ሰዎች ይህንኑ አዳዲስ ገንዘብ የተለያዩ አካውንት በተለያዩ ባንኮች እየከፈቱ ማውጣት ስለጀመሩ ይህንን ለመገደብ አዝማሚያውን በሙሉ ካየን በኋላ በቀን በጥሬ ገንዘብ ከ50,000 ብር በላይ እንዳይወጣ፣ ይሄ ለግለሰቦች ነው፣ ለካምፓኒዎች ደግሞ ከ75,000 ብር በላይ እንዳይወጣ በቀን በሚል አዲስ ማሻሻያ አድርገናል። ይሄ ማለት እንግዲህ ሌላው ገንዘብ ያው በተለያየ ከአካውንት ወደ አካውንት ይተላለፋል፣ ወይ በቼክ ወይ በሲፒኦ። ቀደም ብለን በነሳናቸው ሌሎች ጥሬ ገንዘብ የሚወስነው መመሪያ በወጣ ነው መንፈስ ሌላው ግብይት ትራንዛክሽን አካውንት አካውንት ይሆናል፣ ወይ በቼክ ይሆናል፣ ወይ በሲፒ ይሆናል ማለት ነው። ነገር ግን አንድ ሰው ጥሬ ገንዘብ እንደው በጣም አስፈልጎኛል ካለ በቀን 50,000 ብር ብቻ እንዲሆን ገድበነዋል። ይሄ እንግዲህ ዋናው አላማው ቀደም ብዬ ባነሳውልን ነው። አንዳንድ ህገወጥ ሰዎች ይህን አዲሱን ብር የተለያዩ ስራዎችን በመስራት መልሰው ከባንክ ውጭ ማድረግ አዝማሚያ እያየን ስለመጣን ይህንኑ ለመገደብ እና ገደብ ለመጣል ብለን አስበን ነው። ስለዚህ መደበኛ ትራንዛክሽኖችን የሚጎዳው ነገር የለም። ማንም ሰው ከ50,000 በላይ ያለ ትራንዛክሽን ካለው ወይ ግብይት ካለው ከአንድ አካውንት ወደ አንድ አካውንት ማስተላለፍ ይችላል በባንኮች አማካኝነት፣ ወይም ሌላ በሚፈልገው መልክ ቼክም ቀደም ብዬ እንዳነሳሁት መጠቀም ይችላል። ስለዚህ አጠቃላይ የብር ለውጡን አላማ ከማሳካት አኳያ ይጠቅማል በሚል ታሳቢ ነው ይሄ ማሻሻያ የተደረገው።
ዶክተር ይናገር፣ እንግዲህ ይሄንን አሁን ያስተላለፋችሁትን መመሪያ ተከትሎ ሰዎች የተለያዩ መላምቶችን ሲያንሸራሽሩ ይታያል። ለምሳሌ በቂ ገንዘብ ታትሟል ወይ እስከ ማለት ድረስ የሚጠይቁ ሰዎች አሉ። ምክንያቱ ያ ይሆን ወይ? ሌሎች ኢኮኖሚው ላይ የሚታዩ ጤናማ ያልሆኑ ምልክቶች ይሆን ወይ ለዚህ መመሪያ ምክንያት የሆነው የሚሉ የተለያዩ መላምቶችን የሚያንሸራሽሩ ሰዎች አሉና በትክክል ምክንያቱ ይሄኛው ነው አሁን የጠቀሱት ነው ለዚህ ለ50,000 ብር ገደቡ?
ይሄው ነው። ተመልሶ አዲሱም ገንዘብ ከባንኮች እየወጣ ስለሆነ በተለያዩ ሰዎች ቀደም ብዬ ባልኩ የተለያዩ ባንኮች ላይ አካውንት በመክፈት ስራዬ ብለው የሚሰሩ ሰዎች አሉ። እንደዚህ አይነት ሰዎች ይህንን ለመገደብ ነው አንድ አላማ። ስለዚህ በብር ህትመት ረገድ በቂ ገንዘብ ነው የታተመው። ይቀየራል ከሚባለው ብር በላይ በጣም ከፍተኛ መጠን ያለው ብር ነው የታተመው። በዛ ደረጃ ምንም ችግር የለብንም የታተመው ብር ላይ። ስለዚህ አንድ ነገር ሲደረግ አንድ መመሪያ ለውጥ ሲኖሩ የተለያዩ መላምቶች ሊኖሩ እንደሚችሉ ይገመታል። ግን ዋናው ምክንያት ቀደም ብዬ ያነሳሁልህ ነው።
አጠቃላይ ግን ዶክተር ይናገር፣ ስለዚህ ስለ ብር ለውጡም በዚህ አጋጣሚ እናንሳና አተገባበሩ ምን ያህል ስኬታማ ነው እስካሁን ስታዩት? በቂ ገንዘብስ ወደ ባንክ እየተመለሰ ነው ወይ? ወደ ባንክ ገባ ነው ወይ? እንግዲህ በውጭ ያለ ገንዘብ በርካታ እንደሆነ ከዚህ ቀደም ሲገለጽ ቆይቷል ብዬ ነው።
እንግዲህ በአጠቃላይ እስካሁን ባለው የብር ለውጡ ሂደት በጣም በጥሩ ሁኔታ እየሄደ ነው። የጎላ ያጋጠመ ምንም ችግር የለም። በተለይ በጸጥታ እና በመሳሰሉት አካባቢ ያው እንደሚታወቀው ብሩ የምናጓጉዘው በአውሮፕላን በመኪና ነው። በተለያዩ ሀገሪቱ አካባቢዎች እስካሁን ድረስ ይሄ ነው የሚባል ያጋጠመ ችግር የለም። ስለዚህ አሁን በመላ ሀገሪቱ በሁሉም ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ባሉ የሀገሪቱ ከ6,000 በላይ ባሉ የባንኮች ቅርንጫፎች አዲሱ ብር ደርሷል። ከዚህ አኳያ የእስካሁኑ ሂደት ብዙ ሰው ከገመተው በላይ በፍጥነት ነው የሄድንበት። እስካሁን ባለው ሁኔታ በጥሩ ሁኔታ እየሄደ ነው ብለን ነው የምናስበው። እንግዲህ ይሄ አንዱ ሆኖ ቀደም ብዬ እንዳነሳሁልህ አንዱ ዓላማ ደግሞ ከባንክ ውጭ ያለውን ገንዘብ ወደ ባንክ እንዲመጣ ማድረግ ነው። እስካሁን ባየነው ግምገማ ከባንክ ፕሬዚዳንቶች ጋር በየሶስት ቀኑ በየአራት ቀኑ እንገመግማለን። ምን ያህል አዳዲስ አካውንት ተከፈተ፣ ምን ያህል ገንዘብ በእነዚህ አካውንቶች ዲፖዚት ተደረገ፣ በነባር አካውንቶች ምን ያህል ገንዘብ በብር ለውጡ ምክንያት ተጨመረ፣ ስለዚህ በአጠቃላይ ከባንክ ውጭ የነበረው ገንዘብ ወደ ባንክ ምን ያህል መጣ የሚለው በጣም ከፍተኛ በቢሊዮኖች የሚቆጠር ገንዘብ ነው እየመጣ ያለው። ስለዚህ ከዚህ አኳያም አላማውን ያሳካ ነው ብለን ነው የምናስበው። ሁለተኛ
በቢሊዮኖች ነው ያሉኝ ዶክተር ይናገር፣ በቢሊዮኖች የሚቆጠር ነው ያሉኝ?
በቢሊዮኖች ለምሳሌ ባለፈው የ14ቱን ቀን ገምግመን 14 ቢሊዮን ብር ገብተዋል። በአዳዲስ አካውንቶች 580,000 ሰዎች በከፈቷቸው አካውንቶች
የቀየሩ ሳይሆኑ አዳዲስ አካውንት የከፈቱ
ያው እነዚህ አካውንት የሚከፍቱት ሰዎች ለመቀየር ነው የሚከፍቱ። በእኛ ህግ ብር ለመቀየር ከ5,000 በላይ ከሆነ አካውንት ክፈትና እዛ ይቀመጥ ነው የምንለው። ከ5,000 ከሆነች በጥሬ ገንዘብ አካውንት ሳይከፍት ይዞ መሄድ ይችላል፣ መቀየር ይችላል። ስለዚህ ከ5,000 ብር በላይ ኖሯቸው የግድ አካውንት መክፈት ያለባቸው ናቸው። እነዚህ እንግዲህ 580,000 ምልክ ይሄ የ14 ቀን ሪፖርት ነው። ስለዚህ በ14 ቀን 14 ቢሊዮን ብር በአዳዲስ አካውንቶች መግባቱ ትልቅ ስኬት ነው በእኛ በኩል።
እስክንድር ፍሬውን እናመሰግናለን። አድማጮች፣ እስክንድር ፍሬው ከብሔራዊ ባንክ ገዢ ዶክተር ይናገር ደሴ ጋር ያደረገው ቃለ ምልልስ አላበቃም። ክፍል 2 በሌላ ዝግጅት ይቀርባል። ተከታዩ ዘገባ እናልፋለን። የአንበጣ መንጋ በመስራቃዊ የአማራ አካባቢዎች በሰብልና በሌሎች ጽዋት ላይ ጉዳት እያደረሰ ነው። በተለይ ከአፋር ጋር በሚያዋስኑ ወረዳዎች ላይ ጉዳቱ የከፋ ነው ተብሏል። በደቡብ ወሎ ወረባቦ አካባቢ የሚገኙ አርሶ አደሮች ጥፋቱ ህልውናችንን ይፈታተናል ብለዋል። መስፍን አራጌ ዘገባለው።
በወረባቦ ወረዳ ቦከክሳና ገታሪ አካባቢ የሚኖሩ አርሶ አደሮች ከሸቱን ቋደሳለን በመርቱ ቀለባችንን እንችላለን ያሉበት የማሽላ ሰብል ባንበጣ መንጋው ወድሞባቸዋል።
በጥቅሉ ማሽላ የሚባል ነገር አሁን ዘር አሁን ቀጣይ እርሻ ሰዓት ሲደርስ ለመዝራት የማሽላ ዘር ራሱ አሁን የለም አይገኝም። ከዘር እስከ ማጥፋት ነው አደጋ ያደረሰው። አማራርም ባለሙያም በጣም በከፍተኛ ርብርብ እያደረጉ ቢሆንም በጣም ከአቅም በላይ ስለሆነ ማዲያን ምንም አልተሻለም።
አንበጣ መንጋ ያው እንግዲህ እስከ ስፋት ባለው ድረስ እንዲያለ ያው ሳሮችንም በሙሉ ቀጠሎች ያሉትም ነገሮችን አውድሞን ሄዱ። ያው ጭራሽ 100% ያው ዜሮ ላይ ነው ያስቀመጠም።
ምንድን ነበር እርሶ የዘሩት?
3 ሄክተር ማሽላ። 1 ሄክተር ሰርት ጀምር ላ ቦታ ነበረኝ። ከምን ጉዳይ ደረሰበት አላለሱ ሳት መኖ ቀጠሉ እንኳ የቀረ ነገር የለም። ምድረ በዳ ላይ ነው ያስቀመጠው።
በእንጭርት ላይ እንዲሉ አንበጣውን ለመከላከል የተረጨው ኬሚካል ማር የሚሰጧቸውን ንቦች እንደገደለባቸው አርሶ አደር ሰይድ ሁሴን ይናገራሉ።
ሰውሰኑ ንቦች ምናምን ነበሩ። እነሱም ደግሞ በአውሮፕላን ርጭት እነሱንም መቃተጥ ያደረጋቸው ርጭት ገደላቸው። እነሱ
የአንበጣ መንጋው ያስከተለው ጉዳት በኑሯችንና አኗኗራችን ላይ ተጽዕኖ ያስከትልብናል ይላሉ አርሶ አደሮቹ።
በጣም ችግር የሚያመጣው አሁን የዚህ ነገር ጨለማ ነው ለእኛ። እንግዲህ ለተስፋችን አሁን ያው ጨለማ ውስጥ ነው። በዚህ እንተዳደራለን ለማለት ያለ የሚባል ነገር ምንም የለም። በቃ ወደኋላም ወደፊትም አሁን የጨለማ ተስፋ ነው ያለን።
ተስፋ አስቆርጦ ነው ያለው። አሁንም ከኋላ ደግሞ ያለ ያንበጣ መንጋ ወደኋላ የሚመጣለን
አምስተኛ የእድገት ደረጃውን ጨርሶ ወደ ስድስተኛ እየተሸጋገረ የሚገኘውና ጉዳት የማድረስ አቅሙ ከፍተኛ ነው የሚባልለት የበረሃ አንበጣ መንጋ በአማራ ምስራቃዊ አካባቢዎች በሶስት ዞኖች በሚገኙ 93 ቀበሌዎች ላይ ተከስቷል። እንደ ኮምቦልቻ እጽዋት ክሊኒክ መረጃ የክሊኒኩ ዳይሬክተር መሐመድ ይመር ለአሜሪካ ድምጽ እንደገለጹት አንበጣው 156,067 ሄክታር ላይ የተከሰተ ሲሆን 92,161 ሄክታር በባህላዊና በአውሮፕላን በመታገዝ የኬሚካል ርጭት ተደርጓል።
በባህላዊና በኬሚካል እንዲሁም በአውሮፕላን የርጭት ስራ እየሰራን ያለ ነው። ነገር ግን ያው ከቁጥጥር አቅም ውጭ በሁኔታ የደረሰበት ደረጃ ነው አሁን ያለ ነው ማለት ነው።
መንጋው የማሾ ጤፍና ማሽላ ሰብሎችን ከ25% እስከ ሙሉ በሙሉ ጉዳት አድርሷል። በተለይ ለአፋር ድንበር በሆኑ የአማራ አካባቢዎች ጉዳቱ የከፋ እንደሆነ የጠቀሱት አቶ መሐመድ በአካባቢው ባሉ አርሶ አደሮች የምግብ ዋስትና ላይ ተጽዕኖ ሊያስከትል ይችላል ብለዋል። የአንበጣ መንጋው ሰሜን ሸዋ ውስጥ 4 ወረዳዎች 8 ቀበሌዎች ላይ እየገባ መሆኑን የጠቆሙት ዳይሬክተሩ ችግሩ የከፋ ጉዳት ከማስከተሉ በፊት ልዩ ትኩረት እንዲሰጠው አሳስበዋል።
በራሪ ነው። በፕሌን ካልሆነ በስተቀር በሰው ኃይል ከአቅም በላይ ስለሆነ ያው ከፍተኛ ጉዳት እያደረሰ ነው ያለው። ፕሌን ወደ ኮምቦልቻ ኤርፖርት ተመጣ ገና 3 ቀኑ ነው። በ26 ነው የጀመርነው። ከ26 ጀምሮ ከዛሬው ቀን ድረስ ከ12 ሰዓት ጀምሮ እስከ ምሽቱ 12 ሰዓት የበረራ ስራ ይደረጋል። ነገር ግን ያለችው ፕሌን አንድ ብቻ በመሆኗ በቀላሉ መቆጣጠር አልቻልንም።
አንዳንድ ባለሙያዎች ከእንቁላል እስከ 4ኛ ባለው የእድገት ደረጃ ላይ አንበጣውን መከላከል ቢቻል ኖሮ ይህን ያህል ጉዳት አያስከትልም ነበር ይላሉ። በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ ታምሩ ከበደ ግን ሚኒስቴር መስሪያ ቤቱ ሙሉ አቅሙን መከላከሉ ላይ አውሎ እየሰራ መሆኑን ገልጸዋል።
ስለ እውነት ነው። አንድ አመት ከአራት ወር ወደ ቤቱ ያልተመለሰ እኔ እንኳን እንደ ዳይሬክቶሬት ዳይሬክተር ጉዳታችን መስቀልን አካለጃ ስንከላከል ስናስረጭ ስንቅርቤ ስናደርግ ነው የቆየ ነው። የሚቻለንን ያክል አድርገናል። እንደ ግብርና ሚኒስቴር በምን ያክል ስፋት እንደተፈለፈለ በደንብ እናውቃለን። ትክክል ነው። ከዚህ በላይ ማድረግ ስላልቻለን ብን ቅርብ ጊዜ 2 አውሮፕላን ሲከሰከሱብን ግብርና ሚኒስቴር በስንት ዋጋ የተከራያቸው አውሮፕላኖች ናቸው የተከሰከሱት። አንድ አውሮፕላን ደግሞ ሲሰራ እንደሚበላሽ ይታወቃል። እየሰራ ነው የተበላሸው። ይህን ሁሉ ሳልገኝ ነው እንግዲህ
የመንጋው መከሰት አሳሳቢ የሚያደርገው አፋር ከተፈለፈለው በተጨማሪ ከአጎራባች ሀገራት ወደ ኢትዮጵያ ተጨማሪ የበረሃ አንበጣ መግባቱ ነው።
በሶማሌም በጅቡቲም ከውጭ አዳዲስ ትልልቅ ስዋርሞች ወደ ኢትዮጵያ እየገቡት
የአንበጣ ዝርያ
የአንበጣ እየገባ ስለሆነ ያም ከፍተኛ ስጋት ስላለን መንግስት ያው ጉዳት ከማድረሱ በፊት ከፍተኛ የክትትል ስራ እንዲሰራለን።
እንዳቶ መሐመድ የጉዳቱ መጠን ለመቀነስ ተጨማሪ አውሮፕላን ያስፈልጋል። ሸዋሮቢት የሚገኙም የአውሮፕላን ማረፊያ ተስተካክሎ ለአገልግሎት መዘጋጀት ይገባዋል። የሚኒስትር መስሪያ ቤቱ የጸጥታ ጥበቃ ዳይሬክተር ተወካይ የባለሙያዎች ቡድን ካፋር አካባቢ የሚነሳው ያንበጣ መንጋ ወደ አጎራባች ክልሎች እንዳይዛመት የመከላከል ስራ እየሰራ ነው ብለዋል።
ከደሴ
መስናራገኝ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የኦሮሞ ነጻነት ግንባር አመራሮች በመግለጫ ዙሪያ እየተወዛገቡ ነው። ሙክታር ጀማል በጉዳዩ ዙሪያ የብልጽግና ፓርቲ ሐሳብንም አካቶ ተከታዩን ዘገባ ያካፍለናል።
የኦሮሞ ነጻነት ግንባር በአመራሮቹ መካከል ከፍፍልና አለመግባባት ከተፈጠረ ወዲህ አቶ ዳውድ ኢብሳ በዚህ ደረጃ መግለጫ ሲሰጡ ይህ የመጀመሪያ ነው። የተወሰኑ የድርጅቱ ሥራ አስፈጻሚዎች በሊቀመንበሩ ላይ መፈንቅለ መንግስት ሊያደርጉ ነው ተብሎ ሲወራ ከነበረ ጊዜ ጀምሮ የተፈጠረው ውዝግብ አቶ ዳውድ ሥራ አስፈጻሚዎችን ያገዱ ሲሆን ሥራ አስፈጻሚዎችን መልሰው ሊቀመንበሩን ማገዳቸውን ገልጸዋል። በዚህ መሰረት ምርጫ ቦርድ ተከክለኛውን ህጋዊ አካልስ ካውንስል አለየ ራሳቸውን በሚጠሩት ወክለን እንጠራለን። የኦሮሞ ነጻነት ግንባር ሊቀመንበር ነኝ ያሉት አቶ ዳውድ ኢብሳ በኦሮሚያ ላይ የተፈጠሩ ችግሮች መፍትሄ ያሻቸዋል ብለዋል። አሁን የኦሮሚያ ክልል ያለበት ደረጃ ወደ ከፍተኛ ቀውስ የሚያመራና ከሀገሪቱ አልፎ ለአፍሪካ ቀንድም ስጋት የሚሆን ነው ብለዋል አቶ ዳውድ። ይህንን ችግር ለመፍታትና ሀገሪቷን ለማትረፍ የኦሮሚያ የሽግግር መንግስት እንደሚያስፈልግም አቶ ዳውድ አስታውቀዋል። ወደዚህ ውሳኔ የተከደውም መንግስት እየቀረቡ ያለ የመፍትሄ ሐሳቦችን ለመቀበል ዝግጁ ስላልሆነ ነው በማለትም ተናግረዋል።
ይሄ በአጠቃላይ ደግሞ የሚመለከተው ኦሮሚያ ውስጥ ያሉ ኦሮሞና ሌሎችም የኦሮሚያ ዜጎች ከኦሮሞ ጋር እንዲኖሩ ብሔር ብሔረሰቦች ሁሉ ይመለከታል። ስለዚህ ይሄ መንግስት መፍትሄ ማምጣት አቅቶታል፣ ስታክ አድርጓል፣ ዴድ ኤንድ ተብሎ በዚህ ሁሉም ይስማማል። ይህንን ዴድ ኤንድ ዝም ብለን ቁጭ ማለት ስላልፈለግ እኛ የኦሮሚያ ዜጎችን ሁሉ የሚያካትት የሽግግር መንግስት ጥሪ አድርገናል ማለት ነው።
የኦሮሚያ ብሔራዊ ክልላዊ መንግስትንም ይጨምራል ማለት ነው ጥሪው።
እኛ ያለው መንግስት ይህንን መፍትሄ ማምጣት አልቻለም፣ የሚመለከተው ዜጎችንና በዚህ ሂደት በቀውሱ ውስጥ በጣም የተጎዱ በእስራት በጦርነት በንብረት መውደም የተጎዱ ከመንግስት መፍትሄ ያጡ ከምላቸው መፍትሄ ተጠይቆ መፍትሄ ያጡ እነዚህ ነው የሚመለከቱ።
በምን አይነት መንገድ ነው ይህ የሽግግር መንግስት ወደ ተግባር ወይ ደግሞ ወደ እውነታው ለመቀየር የነደፋችሁት?
ይሄ በአጠቃላይ እኛ ከፍተኛ ውይይት ልንከፍት ነው። ብዙ መንገዶች አሉን። እነዚህ የሚመለከታቸውን የምንገናኝበት ከነሱ ጋር ሆነን እንዴት አድርጎ ሽግግር መንግስቱ እንዴት እንደሚቆም ከቀውስ እንዴት አድርገን እንደምንወጣ ከቀውስ መውጣት ብቻ ሳይሆን አጠቃላይ የመጨረሻ መፍትሄ ወደምንሄድበት የነደፍ ነው አለ። እሱን ቀስ በቀስ እና በተቀመጠው ፕሮግራም ለነዚህ እናደርሳለን።
ለዚህ ሀሳባችሁ ከመንግስት አዎንታዊ መልስ እናገኛለን ብላችሁ ታስባላችሁ?
ከመንግስት እኛ በበኩላችን ከዚህ በፊት በጣም በቅንነት ከፍተኛ ሐሳብ አቅርበናል። ይሄ ዞር ብሎ ያየው ነገር የለም። በመጀመሪያ ላይ እንዳልኩት ከመንግስት በኩል ምንም አይነት መልስ የለንም። ግን መንግስት እንዲህ ስላለ ብቻ ይህንን ቀውስ ደግሞ ዝም ብለን አናይም። ከዜጎች ከኦሮሚያ ውስጥ ከሚኖሩ ዜጎች ጋር መፍትሄ ማምጣት አለብን በሚል ውሳኔ ነው ወደዛ እየተሻገርን ያለ ነው። ከመንግስት እኛ ብቻ ሳይሆን ሌሎች ተቃዋሚ ኃይሎችም ብዙ ሀሳቦች አቅርበዋል። የእኛ ሀሳብ ደግሞ በሁሉም ጋር መንግስትና የውጭ መንግስታት የደረሰ ነው። እስካሁን ድረስ ከመንግስት ይህንን ምንም መልስ ስላጣን ወደዚህኛው እርምጃ መንቀሳቀስ ግዴታ ሆኖብን
ከዚህ ቀደምም ምርጫን በተመለከተ ኦነግም የተለያዩ የመፍትሄ ሀሳቦችን ሲያቀርብ ነበር፣ ከመንግስት ተቀባይነት አላገኘም። ምናልባት እናንተ ባሰባችሁት መንገድ መንግስት በተቃራኒው ቢሄድ ምን ታደርጋላችሁ?
እኛ በበኩላችን ይሄ ያቀረብነው ሀሳብ እና አካሄዳችን ሰላማዊ ነው። መብት አለን። ቀውስ ነው። መንግስት አቅቶታል። ማድረግም አልቻለም ወይም ደግሞ ፍላጎት የለውም። ይሄ ውሳኔያችን ነው። ላለፉት ሁለት ዓመታት ያደረግናቸው ሙከራዎች እና ሌሎችም ያደረጉት ሙከራ በምናደርገው እንቅስቃሴ ሰላማዊ ነው እያደረግን ያለን። ለዚህ ደግሞ መብት አለን። ይህንን ቀውስ በዚህ አይነት ሁኔታ ዝም ብለን አናይም። ከዚህ የበለጠ በኃይል እርምጃ ወይም ይህንን አንጠብቅም። ያ ከመጣ እንግዲህ ኃላፊነቱን የሚወስደው መንግስት ነው። እኛ ግን ዋነኛው ሰላማዊ እንቅስቃሴ መብታችንን የሽግግር መንግስቱን ለማቋቋም የምናደርገው እንቅስቃሴ ነው።
ከኦሮሞ ነጻነት ግንባር አመራሮች ክፍፍል ከተፈጠረበት የአቶ አራርሳ ቢቂላ ቡድን የህዝብ ግንኙነት ኃላፊ ነኝ ያሉት አቶ ቀጀላ መርዳሳ አቶ ዳውድ የሰጡት መግለጫ የድርጅቱን ህገ ደንብ የጣሰ ነው ብለውታል።
ይህንን መግለጫ እንግዲህ ከዚህ በፊትም ፌስቡክ ላይ አይተናል። ከሴፕተምበር 13 ጀምሮ ይሄ አቋም ሲራመድ ነበር። ሊቀመንበሩ ግን ትናንትና ወጥተው መግለጫ ሲሰጡ ነበር ላይቭ። ይሄ ውሳኔ ይሄ መግለጫ አይመለከተንም፣ የኦሮሞ ነጻነት ግንባርን አይመለከትም። ምክንያቱም የኦሮሞ ነጻነት ግንባር አመራር ቁጭ ብሎ ይህንን ጉዳይ አልወሰነም። የኦሮሞ ነጻነት ግንባር ከዚህ በፊት ይህንን ከኮቪድ-19 ጋር በተያያዘ የምርጫውን መራዘም አስመልክቶ እንደገና ደግሞ የመንግስት ስልጣንን በሚመለከት የወሰዳቸው አቋሞች ነበሩ። እንግዲህ ከዛ በኋላ የኦሮሞ ነጻነት ግንባር አመራር ተቀምጦ እንደዚህ አይነት ውሳኔ ስላላስተላለፈ ተቀባይነት የለውም፣ ህገ ደንቡን የጣሰ ነው፣ በዘፈቀደ የታወጀ እወጃ ነው፣ ተግባራዊ ሊሆንም የሚችል ነገር አይደለም።
አቶ ዳውድ በመግለጫቸው የኦሮሚያ ሽግግር መንግስትን ለመመስረት ለመንግስትም ሆነ ክልሉንም እያስተዳደረ ላለው ፓርቲ ጥሪ አለማቅረባቸውን የገለጹ ቢሆንም በዚህ ጉዳይ ላይ የብልጽግና ጽህፈት ቤት ያለውን ሀሳብ ለማከል የኦሮሚያ ብልጽግና ጽህፈት ቤት ቃል አቀባይ አቶ ታዬ ደንዳን አነጋግረናቸዋል።
ያው መግለጫ ተብሎ የቀረበውን ሰምተናል። ግን ዋናው ነገር ኦነግ የሚባለው ራሱ የትኛው ነው የትኛው ነገር አይደለም የሚለው ግልጽ አይደለም። በቤታቸውም ችግር አለ። እንደዚህ አይነት ሀሳብ የማቅረብ ብቃትም በዛ በኩል አለ ብለን አናምንም። ግን የኛ አቋም ህገ መንግስቱን መሰረት ያደረገ ነው። በዚህ ሀገር የመንግስት ስልጣን መያዝ የሚቻለው በህገ መንግስቱ በተደነገገው መሰረት ብቻ ነው ብሎ አንቀጽ 9 ይደነግጋል። ማንኛውም ጥያቄ መቅረብ የሚገባው በዚሁ በህገ መንግስቱ ማዕቀፍ ነው። ስለዚህ ያው የተሰማው ጥያቄ ሲሪየስሊ የሚወሰድ አይደለም። በእኛ በኩል ዘንድሮ ምርጫ ይደረጋል። ስልጣን ማግኘት ወይም ወደ ስልጣን መምጣት የሚፈልግ ካለ ለምርጫው መዘጋጀት አለበት እንጂ የሽግግር መንግስት የሚባል ነገር ከህገ መንግስቱም የሚጻረር ነው፣ ከተጨባጭ ሁኔታም ጋር የሚሄድ አይደለም። ይኸው ነው።
በኦነግ አመራሮች መካከል የተፈጠረውን ውዝግብ በተመለከተ የኢትዮጵያ ምርጫ ቦርድ ባወጣው መግለጫ የአቶ ዳውድ ኢብሳ ወገንና የአቶ አራርሶ ቢቂላ ወገን አንዱ አንዱን ስለማገዳቸው ለምርጫ ቦርዱ ደብዳቤ የጻፉ መሆኑን ገልጾ ችግሩን ለመፍታት ከሁለቱ የተውጣጣ አንድ ሰውና በተጨማሪም በቦርዱ የተመረጡ ባለሙያዎች ጉዳዩን አጣርተው ቦርዱ የመጨረሻ ውሳኔ እንደሚያቀርብ ጠቅሰው አሳውቀዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ኦስካርን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች @amharic.vnews.com ላይ እንገኛለን። በፌስቡክ @vnews amharic፣ በትዊተርም እንዲሁ #vnews amharic ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.hor.mobi ላይም ስርጭቶቻችንን ታገኛላችሁ። ወደ ተከታዩ ዘገባ እንለፍ። በምክትል ፕሬዝዳንት ማይክ ፔንስ እና በሴናተር ካሚላ ሃሪስ መካከል የተደረገው ፕሬዝዳንታዊ ክርክር በሁለቱ መካከል ያለውን የውጭ ግንኙነት ፖሊሲ ልዩነትና አሜሪካ በአለም ላይ የሚኖራትን ሚና የሚያመላክት ነው ተብሏል። የዩናይትድ ስቴትስን ተቀናቃኞችና የረጅም ጊዜ ባላንጣ የሆነችው ኢራንን በተሻለ ማስተናገድ የሚችሉት ከሁለቱ እጩዎች ፕሬዝዳንት ትራምፕ ናቸው ወይስ የዲሞክራቱ እጩ ጆ ባይደን ናቸው የሚለውን ሁለቱም እጩዎች ተከራክረውበታል። የዋይት ሃውስ ሪፖርተራችን ፓትሲ ዳስኳራ የሚከተለውን ዘገባ ልካለች። ደረጀ ደስታ እንደሚከተለው ያቀርባል።
ከቅርብ ወራት ወዲህ ኮሮና ቫይረስ የአሜሪካን ፖለቲካ ተቆጣጥሮ ቆይቷል። በምክትል ፕሬዝዳንት እጩዎች መካከል በዚህ ሳምንት የተደረገው ክርክር ግን ዓለም አቀፍ ጉዳዮችን የውጭ ግንኙነቱን ወደ መድረኩ አምጥቷል። ፔንስ በቅርቡ የተባበሩት አረብ ኤምሬቶችና ባህሬን ለእስራኤል እውቅና በመስጠት ላይ የተመሰረተ ግንኙነት ለመመስረት የተደረሰበትን የአብርሃም ስምምነት አንስተዋል። የኢራንን ከፍተኛ የጦር መሪ ቃሲም ሱሌማንን መግደላቸውና አይሲስን ድል መንሳታቸውን ጠቅሰዋል።
President Trump unleashed the American military and our armed forces destroyed the ISIS caliphate and took down their leader al-Baghdadi without one American casualty.
ፕሬዚደንት ትራምፕ የአሜሪካን ጦር ከስጋት ያላቀቁ ሲሆን አይሲስን ደምስሰዋል። የጦር መሪያቸውን አልባግዳዲን በአሜሪካ ወታደሮች ላይ አንድም ጉዳት ሳያደርስ እንዲገደል ማድረግ ችሏል።
ሴኔተር ካማላ ሃሪስ ደግሞ ትራምፕ በውጭ ግንኙነት ፖሊሲያቸው በሚወስዷቸው የተናጠል እርምጃዎች የተነሳ አሜሪካ ለበለጠ አደጋ ተጋልጣለች ባይ ናቸው። በሁሉም አጋር አገራት ትብብር የተደረሰበትን የ2015 የኢራን ኒውክሌር ስምምነት በ2018 ለቀው መውጣታቸውን አንስተዋል።
What we have seen with Donald Trump is that he has betrayed our friends and embraced dictators around the world.
President Trump ወዳጆቻችንን ሲከዱና በአለም ዙሪያ ካሉ አምባገነኖች ጋር ሲወዳጁ ተመልክተናል።
የኢራን ኒውክሌር ስምምነቱ በትራምፕና ጆ ባይደን መካከል ያለ መሰረታዊ ልዩነት ነው። ጆ ባይደን ተመልሰው ቢመረጡ ስምምነቱን ወዲያውኑ ወደ ቦታው እንደሚመልሱት ቃል ገብተዋል። ከመካከለኛው ምስራቅ የኢራን ፕሮግራም ተቋም ዳይሬክተር አሌክስ ቫታንካ ያ ምን ሊያስከትል እንደሚችል ሲገልጹ እንዲህ ይላሉ።
ያ እስራኤልና በፋርስ ባህረ ሰላጤ አካባቢ የሚገኙ እንደ ሳውዲ አረቢያ ያሉትን የዩናይትድ ስቴትስ ወዳጅ ሀገሮች ከችግር ይጥላል። ራሳቸው እንዲከላከሉ ስለሚያደርግ ያፈታኝ ይሆናል። ግን አሁን ሳይው ሁኔታው ዩናይትድ ስቴትስ ከእስራኤልም ሆነ ከሳውዲ አረቢያ ጋር ያላትን ግንኙነት የሚጎዳ አይመስለኝም።
ፔንስ ባይደንን የቻይና ኮሚኒስቶች ዋና ደጋፊ ናቸው በማለት የከሰሷቸው ሲሆን አስተዳደራቸው ከቻይና ጋር ያለውን ግንኙነት መመስረት ቢፈልግም ለኮሮና ቫይረስ ወረርሽኝ ግን ተጠያቂ ሊያደርጋቸው እንደሚፈልግ ተናግረዋል። ቻይናና የዓለም ጤና ድርጅት ለአሜሪካ ሕዝብ እውነቱን አልተናገሩም በማለት ነክፈዋል ፔንስ። ሴናተር ካማላ ሃሪስ በበኩላቸው ትራምፕ ከቻይና ጋር በገቡት የንግድ ጦርነት አሜሪካውያንን ስራ ያሳጡ ሲሆን ኢኮኖሚውን ጎድተዋል ብለዋል። ፒው በተባለ የህዝብ አስተያየት መሰብሰቢያን በመጥቀስ የዓለም ህዝብ ባሁን ወቅት ከዶናልድ ትራምፕ ይልቅ የቻይናውን መሪ ዚ ጄፒንግን ይበልጥ ያከብራል ብለዋል። በዚህ አስተዳደር ድክመት ዛሬ ያለንበትንም ሁኔታ ተመልከቱ ብለዋል ሃሪስ። የፔንስና የሃሪስ ክርክር የውጭ ግንኙነቱን አስመልክቶ አሜሪካ ትቅደም በሚሉት ትራምፕና ሁሉን አቀፍ በሚለው የባይደን ፖሊሲ መካከል ያላቸውን ግልጽ ልዩነት አሳይቷል። ባይደን ቢመረጡ በዓለም አቀፍ ደረጃ ዩናይትድ ስቴትስ ያላትን ተቀባይነት እንደገና እንደሚመልሱ ገልጸዋል። የዓለም ንግድ ድርጅትና ተቀናቃኛ ቻይና ያለችበትን የእስያ ፓሲፊክ ትብብርን መልሰው ጥሩ ሚና እንደሚጫወቱ ተናግረዋል። በቻይና ጉዳይ የሚሰራው የኪሲንጀር ዊልሰን ማዕከል ዳይሬክተር የሆኑት ሮበርት ዴሊ ግን በተለይ የቻይና ጉዳይ ችግር ሊያስከትል መቻሉን ይናገራሉ።
That I think would produce less uncertainty in the US-China relationship. I think the nature of the relationship, fundamentally contentious and adversarial,
እኔ እንደሚመስለኝ በቻይናና ዩናይትድ ስቴትስ ግንኙነት ላይ አለመረጋጋትን የሚፈጥር ይመስለኛል። በሁለቱ ሀገሮች መካከል ያለው መሰረታዊ የባላንጣነት ስሜት በሁለተኛው የትራምፕ አስተዳደር ዘመንም ሆነ በባይደን አስተዳደር ብዙም ለውጥ የሚኖር አይመስለኝም።
ምንም እንኳን ብዙ ጊዜ የውጭ ግንኙነት ፖሊሲ በመራጮች ጭንቅላት ውስጥ ያለ ባይሆንም ከእስራኤል ጋር በመቆም በዚህ ዓመት የተወሰደው አቋም በትራምፕ ሁነኛ ደጋፊዎች የሚወደድ ይመስላል። በተለይም በ2016ቱ ምርጫ 2/3 የሚሆነውን ድምጽ የሰጧቸው የኢቫንጀሊካል ክርስቲያን ደጋፊዎችን ትኩረት ሊስብ ይችላልም ተብሏል። ይሁን እንጂ ትራምፕም ሆኑ ባይደን ለእስራኤል ያላቸውን ድጋፍ እንደማይቀንስ መግለጻቸው ይታወቃል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ሁኑ። ወደስከተው ዘገባን ለፍ በኢትዮጵያ ከመንቀሳቀሱ የፖለቲካ አመራሮች ጋር በወቅታዊ ጉዳይ ዙሪያ መስፍን አራጌ ከዚህ ቀደም አዘጋጅቶት የነበረው ውይይት ሁለተኛ ክፍል ቀጥሎ ይቀርባል።
ህወሓትን ጨምሮ አንዳንድ የፖለቲካ ድርጅቶች አሁን በስልጣን ላይ ያለውን መንግስት ህጋዊነት ይቃወማሉ። ይሄን አቋም ግን አስተያየት የሰጡን አብዛኞቹ ፖለቲከኞች አይስማሙበትም። የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ እንደሚሉት መንግስት በስልጣኑ እንዲቀጥል የተደረገው ህገ መንግስታዊ ትርጓሜ ከተሰጠው በኋላ ነው።
በኔ በኩል ይሄንን አይነት ጥያቄ የሚያነሱ ወገኖች አላፊነታቸውን የሳቱ ይመስለኛል። ምርጫውን በተያዘው ጊዜ በኮሮና ምክንያት ማካሄድ ስላልተቻለ መንግስትም እድሜው የአምስት አመቱ ዙር እያበቃ ስለሆነ የሚል ጥያቄ ተነስቶ ብዙ የተከራከርንበት ህገ መንግስታዊ ትርጉም ይሰጠው የሚል አብዛኛው ተስማምተንበት ህገ መንግስታዊ ትርጉምን ተሰጥቶ ይሄ መንግስት የሚቀጥለው ምርጫ ከ9-12 ወር ድረስ ማካሄድ እስከሚችል ድረስ እንዲቀጥል ፌዴሬሽን ምክር ቤቱም፣ ተወካዮች ምክር ቤቱም፣ የሚኒስትሮች ምክር ቤቱም፣ ጠቅላይ ሚኒስትሩም ጨምሮ ብቻ ህጋዊ ስርዓቱ ሁሉ እንደሚቀጥል የተወሰነ ጉዳይ ነው። ይህንን እንግዲህ አንቀበልም ማለት ከህገ መንግስቱ ድንጋጌ ውጭ ነው ጉዳዮችን ለማስፈጸም መሞከር ነው።
ፕሮፌሰር፣ ምናልባት እዚህ ጋር ከሚነሱት ጥያቄዎች አንዱ እንዲህ የሚያነሱት አካላት ራሳቸው ህገ መንግስቱ ተጥሷል ነው የሚል
ህገ መንግስቱም እየጠቀሱ ነው። ምን እንግዲህ ምንድነው ሰይጣንም መጽሐፍ ቅዱስ ይጠቅሳል ይባላል እንዴ? ያንኑ እንግዲህ የመተርጎም ነገር ካላቸው የፖለቲካ አጀንዳቸው አንጻር ትዕግስት ማጣት የሚቀሰቀሰው ነገር ይመስለኛል። መቼም ትዕግስት እያጡ አንድ ኢትዮጵያን የሚያህል ትልቅ ሀገር አስተዳደር አይቻልም።
የኢዜማ ሊቀመንበር የሸዋስ አሰፋና የትግራይ ዴሞክራሲያዊ ፓርቲ ሰብሳቢ ዶክተር አረጋይ በርሄም ተመሳሳይ አቋም አላቸው።
ይህንን የሚሉ ኃይሎች ኢትዮጵያ እንደ ሀገር ችግር እንዲገጥማት ካልሆነ በስተቀር በፍጹም ትርጉም የሌለው የአንድ ስርዓት ወይም የአንድ የተመረጠ መንግስት ስልጣን የሚያበቃው ሌላ የሚረከብ ሲኖር ነው። የሚረከብ በሌለበት ሜዳ ላይ ያስቀምጣችሁ ሂዱ አይነት ፈጽሞ እንኳን ፖለቲካ ውስጥ 30-40 ዓመት ከኖረ አይደለም እንዲሁ ከጀማሪ የማይጠበቅ ፍጹም የሀገሪቱንም የቀጠናውንም ዓለም አቀፍ ሁኔታውንም ከግምት ውስጥ ያላስገባ ፍጹም ጤነኛ ያልሆነ ሀሳብ ስለሆነ ሁሉም ኢትዮጵያውያን በአንድነት የኢትዮጵያ ሀገረ መንግስት እንዲቀጥል፣ የኢትዮጵያ ህዝብ ኢትዮጵያ እንደ ሀገር እንድትቀጥል በአንድ ላይ እንዲቆሙ፣ እነዛ ወገኖች ደግሞ ከእንደዚህ አይነት ቅስቀሳ እንዲታቀቡና ወደ ንግግር፣ ወደ ውይይት፣ ወደ ሰለጠነ መንገድ እንዲመጡ ከእልህና እልህ ምላጭ ሱቃል ይባላል ከእንደዚህ አይነት አካሄድ እንዲወጡ ጥሪ ያቀርበናል።
ከእነዚህ ወገኖች ግን በእውነት ለህዝብ አስበው ለለውጥ አስበው ሳይሆን የለውጥ ተጻራሪዎች ናቸው። ወደ ነበረበት ስርዓት ለመመለስ የሚፈልጉ ድሮ የህወሓት ኢህአዴግ አምባገነናዊ አገዛዙን ተመችቷቸው የነበረው ወገኖች ናቸው። አሁን የተያያዝነው የለውጥ ሂደት ያንን
መጥፎ ስርዓት፣ አምባገነን ስርዓት ያስወገደ ለውጥ ተቋም እንዲሆን መቀጠል አለበት እንጂ እሱን አፍርሶ ድሮ የነበረውን ለመመለስ አግባብነት የለው ብቻ ሳይሆን ህዝቡ አይፈልገው።
የአማራ ብሔራዊ ንቅናቄ አብን የፖሊሲና ስትራቴጂ ክፍል ኃላፊ አዲስ አረጋዊን ውሳኔው ውስንነቶች ቢኖሩትም ያለው መንግስት እንዲቀጥል መደረጉን ድርጅታቸው ይስማማበታል።
አሁን ባለው የህገ መንግስት መሰረት ህገ መንግስት የመተርጎም ስልጣን የፌዴሬሽን ምክር ቤት ነው። ፌዴሬሽን ምክር ቤት ደግሞ ይሄ መንግስት መቀጠል ይችላል የሚል ትርጉም ሰጥቷል። ሂደቱ አድጋቢ ነው አይደለም የሚለው አከራካሪ ቢሆንም አሁን ባለው ስርዓትና መዋቅር ግን አሁን ያለው የጠቅላይ ሚኒስትር አብይ አህመድ መንግስት ምርጫ እስከሚያካሄድ ድረስ ህጋዊ መንግስት ነው ብለን እናምናለን። በእኛ በኩል
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ግን ለመንግስት ያቀረብነው ምክረ ሀሳብ ተቀባይነት በማጣቱ እንዲህ አይነት የህጋዊነት ጥያቄ ተነስቶበታል ይላሉ።
በኮሮና ንጋት የተላለፈው ምርጫ ሁሉም ኃይሎች የምርጫ ቦርድ እንቅስቃሴን፣ የጸጥታ ኃይሎችን እንቅስቃሴን፣ ሲቪል አስተዳደሩንም እንቅስቃሴን ብዙ ነገሮችን በጋራ መቆጣጠር በሚቻልበት ደረጃ ድረስ ካላስተካከል ነው በስተቀር ቀላል ያልሆነ አላስፈላጊ የሆነ ቀውስ ይፈጠራል የሚል ነገር ስናገር ነበር፣ ስናነሳ ነበር። ለድርድርን አራት ወር አካባቢ በፊት ለጠቅላይ ሚኒስትር ቢሮ አስገብተናል። ምንም የተባለ ነገር የለም። ስለዚህ እነዚህ ነገሮች እንደሚፈጠሩ እኮ አራት ወር በፊትም በጽሁፍ መሰረታዊ የሆኑ የሬጃ ችግሮች ይላል አስገብተናል። ስለዚህ አስገራሚ አይደለም ማለት ነው እነዚህ ነገሮች እንደሚነሱ።
እንደ ሀገር ኢትዮጵያ መቀጠል ካለባት አብዛኞቹን የፖለቲካ ፓርቲዎች ያካተተ ፍኖተ ካርታ መቅረጽ እንደሚያስፈልግ ፕሮፌሰር መራራ አሳስበዋል።
ኢትዮጵያ እኮ ላለፉት 50 ዓመታት በስምምነት ላይ የተመሰረተ በብሔራዊ መግባባት ላይ የተመሰረተ በብሔራዊ እርቅ ላይ የተመሰረተ የፖለቲካ አቅጣጫ ባለመያዛችን በኤርትራ መሄደችው ከዛ መልስም ደግሞ ለአገሪቷ ለ50 ዓመታት ስትናት የኖረችው በዛ ምክንያት ፍትሐዊ የሆነ ሁሉንም ኃይሎች ቢያንስ አብዛኛውን ወሳኝ ሚና መጫወት የሚችሉ ኃይሎችን የጋራ እይታ፣ የጋራ ፍላጎት፣ የጋራ ጥቅም ያማከለ የፖለቲካ አስተዳደር ካልፈጠን በስተቀር ለዚህ ነው ጠዋትና ማታ ብሔራዊ መግባባት እያልን የምንጠይቀው። ይህም እየተገፋ ያለው ለውጥም በእኛ እይታ የጋራ የሆነ ፍኖተ ካርታ አብዛኛዎቹ ወሳኝ ሚና መጫወት የሚችሉ የፖለቲካ ኃይሎችን ፍላጎቶችና አንዳንድ ጥቅሞችን በአማከለ መንገድ ካልመራ ነው በስተቀር የአንድ ፓርቲ አመራርና ፍኖተ ካርታ አስቸጋሪ ሁኔታ ውስጥ ሊከተል እንደሚችል ስንናገር ነበር።
ዶክተር አረጋዊ ደግሞ የተበታተነ ተናጠላ የፖለቲካ እንቅስቃሴ መቀጠል እንደሌለበት ይመክራሉ።
ለብዙ ዘመናት የተበላሸ ስርዓት ስለነበረ ይህንን ሁሉ ግጭት አስተካክሎ አዲስ ስርዓት ለመመስረት ትግል ይጠይቃል። ይህን ይጠይቃል የህዝብ መደራጀትን ይጠይቃል። ተበታትኖ መጮህ ሳይሆን ተሰባስቦ ተደራጅቶ የሚፈለገውን ስርዓት እንዲቆምና እንዲቆጣጠረው ያስፈልጋል።
የአማራ ብሔራዊ ንቅናቄ አብን በበኩሉ የልሂቃን ውይይትና ድርድር ያስፈልጋል ይላል።
ከዚህ ቀደም ሀገሪቱ ባጋጠማት የፖለቲካ ቀውስ በተለይ ከዚህ ከምርጫ መራዘም ጋር በተያያዘ መጪውን አመት እንደ ሽግግር ጊዜ መንግስት ተጠቅሞ መዋቅራዊና ስርዓታዊ የሆኑ ችግሮችን ለመፍታት የብሔራዊ ውይይት የልሂቃን ድርድር እንዲጀመር ጥሪ አድርገን ነበር። ስለዚህ መንግስት አሁን ያለውን አንድ አመት ጊዜ እንደ ሽግግር ጊዜ ቆጥሮ እንደዚህ አይነት መድረኮችን ቢያሳትፍ ሲከፍት የሀገሪቱ ችግሮች ከሞላ ጎደል በዋናነት በዚህም እዚያም የሚነሱት ችግሮቹ ስርዓታዊና መዋቅራዊ በመሆናቸው በውይይት የሚፈቱ በመሆኑ እንደዚህ አይነት መድረኮችን ማመቻቸት እንጂ እንደዚህ ከቀደሙ መንገድ የተለመደውን የዘወትር መንገድ የምንቀጥል ከሆነ የተለመደው የእንጓለሌ ፖለቲካ ነው የሚሆነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።
መስፍን አራጌ እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በቀጣዮቹ 10 አመታት 4.4 ሚሊዮን ቤቶችን ለማስገንባት እንቅስቃሴ ላይ መሆኑን የፌዴራል ከተማ ልማትና ኮንስትራክሽን ሚኒስትር አስታወቀ። ሚኒስትር መስሪያ ቤቱ ከቤቶች ልማት ባሻገር የቤቶች ዋጋም ተመጣጣኝ እንዲሆን እሰራለሁ ብሏል። ባለፉት 4 አመታት ከ1000 በታች ቤቶች የገነባው የድሬዳዋ አስተዳደር በመንግስትና በግሉ ዘርፍ አማካኝነት በቀጣዮቹ 5 አመታት ከ155000 በላይ ቤቶችን በድሬዳዋ እንዲገነቡ አድርጋለሁ ብሏል። አዲስ ቸኮል ተጨማሪ አለው።
በፈረንጆች የጥቅምት ወይም ኦክቶበር ወር የሚከበሩን የከተሞች ወር ምክንያት በማድረግ ቤት ለሁሉም ለተሻለ ከተማ በሚል በነይ ቃል በቤቶች ልማት ላይ ያተኮረ የሁለት ቀን አውደ ጥናትና የመስክ ጉብኝት በድሬዳዋ ተካሂዷል። በአውደ ጥናቱ ላይ በሀገሪቱ ዋና ዋና ከተሞች ቁልፍ ችግር የሆነው የቤቶች ልማት ዋነኛ አጀንዳ ነበር። የከተማ ልማትና ኮንስትራክሽን ሚኒስትሯ ወይዘሮ አይሻ መሐመድ በሰሌ ለቪኦኤ በሰጡት ቃል በሀገር አቀፍ ደረጃ ሰፊ የቤቶች ግንባታ ስራ እንደሚሰራ አስታውቀዋል።
አንዳንድ ከተሞች ላይ በተለይ እንደዚህ የጋራ መኖሪያ ቤቶች ግንባታ አስፈላጊ መሆኑ መቀጠል እንዳለበት ታምኖበት እንደ ድሬዳዋ ባሉ ከተሞች ድጋፉ ቀጥሏል። ተጠንቶ አስፈላጊነቱና በምን መንገድ መሄድ እንዳለበት ታይቶ በመንግስት ድጋፉ ተጀምሯል። በሌሎችም ትናንሽ ከተሞች መሰራት እንዳለበት እንደ ሀገር የ10 አመት እቅድ ተዘጋጅቶ በዛ እቅድ ላይ የተለያዩ አማራጮች የመንግስት ድርሻ፣ የግል ባለ ሀብቶች ድርሻ፣ የሪል ስቴት ድርሻ፣ የግለሰብ ድርሻ ተብሎ በተለያዩ አማራጮች ቤት ማቅረብ እንዲቻል ሰፊ ጥናት ተደርጎ ወደ 4.4 ሚሊዮን ቤት ማቅረብ እንዲቻል መንግስት ከዚህ ውስጥ 20%ን ብቻ አነስተኛ ገቢ ላላቸው ዜጎች እና የመንግስት ሰራተኞች የሚሆን የተወሰነ ድርሻ ወስዶ ሌላውን በትብብር ከባለ ድርሻዎች ጋራ ለመስራት እቅድ ይዟል።
በ1990ዎቹ በበርካታ የሀገሪቱ ከተሞች ተጀምሮ የነበረው የኮንዶሚኒየም ቤቶች ልማት በአነስተኛና መካከለኛ ከተሞች አዋጭ ስላልነበር እንዲቆም ተደርጎ የኮንዶሚኒየም ቤቶች ግንባታ አዲስ አበባ ላይ ያተኮረ ሆኖ ቆይቷል። ይሁንና በአሁኑ ሰዓት ያዋጭነት ጥናት ተጠንቶ የኮንዶሚኒየም ቤቶች ብቻ ሳይሆን የየአካባቢው ነባራዊ ሁኔታ ግምት ውስጥ ያስገቡ ልዩ ልዩ የቤት ግንባታ አማራጮች በገጠር ጭምር ሊተገበሩ ዝግጅት መደረጉን ሚኒስትሯ ይናገራሉ። ለዚህም እንዳብነት ሊቀርብ የሚችለው የድሬዳዋ አስተዳደር ነው። አስተዳደሩ ከ2003 ዓመተ ምህረት በፊት 2800 ገደማ የኮንዶሚኒየም ቤቶችን ገንብቶ የነበረ ሲሆን ከዚያ በኋላ ከ2003 እስከ 2008 ምንም አይነት ግንባታ አልነበረም። በ2008 ላይ ከተማዋ ለኢንዱስትሪ ፓርክነት መመረጧን ተከትሎ የቤቶች ልማት አስፈላጊ ይሆናል በሚል በኮንዶሚኒየምና ሌሎች አማራጮች 25000 ቤቶች ከ2008 እስከ 2012 ለመገንባት ታቅዶ የነበረ ቢሆንም እስካሁን በግንባታ ሂደት ላይ የሚገኙ ቤቶች ግን 800 ገደማ ብቻ ናቸው። የድሬዳዋ ቤቶች ልማትና ኮንስትራክሽን ቢሮ ኃላፊ አቶ ጀማል ለነኚህ የኮንዶሚኒየም ቤቶች የተመዘገበው ነዋሪ ግን በርካታ መሆኑን ይናገራሉ።
በሀገር አቀፍ ደረጃ በኢቲሲፒቱ ላይ 6-7 የሚሆኑ ከተሞች የኢንዱስትሪ መንደር ፓርክ የሚገነቡባቸው የቤቶች ፓኬጅ ተደራጅቶ ነበር። ከዚህ ተጠቃሚ ውስጥ ድሬዳዋ አንዷ ስለነበረች በዛው ከመት በመጣው ዳይሬክቲቭ መሰረት የቤት ተጠቃሚ እንዲደረጉ ወደ 17000 ቤት ፈላጊዎችን መዝግበናል። በዚህች ክልል ውስጥ ያለችው ማለት ነው።
የፍላጎትና አቅርቦት አለመመጣጠን ነዋሪው ህገወጥ አማራጮችን እንዲከተል በር ከፍቷል። እስከ 2003 ዓ.ም ምረት ድረስ በህገወጥ መንገድ ተገንብቶ የነበሩ ቤቶች ሁሉ ህጋዊ እንዲሆኑና ካርታም እንዲሰጣቸው ተወስኖ የነበረ ሲሆን ከ2003 እስከ 2010 ባለው ጊዜ ውስጥ ግን መንግስት ባመኑ ብቻ ሌሎች 20000 ህገወጥ ቤቶች ተገንብተዋል። ባለፈው አመት እነኚህ እስከ 2010 የተገነቡ ቤቶች ህጋዊ እንዲሆኑ አስተዳደሩ ወስኖ ነበር። ይህ ውሳኔ ግን ጎን ለጎን ህጋዊ አማራጮችን ያዘጋጅ ይችላል ነበር ከምን ጊዜውም በበለጠ የህገወጥ ቤቶች ግንባታ ከተማውን ያጠለቀለቀበት ሁኔታ ፈጥሯል። አሁን በ2008 ዓ.ም ተመለከተ የተጀመሩ 350 ገደማ የኮንዶሚኒየም ቤቶችን ለባለ ዕድሎች ለማስተላለፍ ዝግጁ መሆኑን የሚገልጹት የቤቶችና ኮንስትራክሽን ቢሮ ኃላፊ አቶ ጀማል ኢብራሂም በመጪዎቹ 5 ዓመታት ግን በመንግስትና በግል ዘርፍ ከ150000 በላይ ቤቶችን በድሬዳዋ ሊገነቡ ባቀዳቸውን ይናገራሉ።
የቤት ችግሮችን ሰብሰብ አድርገን ጥናት አድርገን በዛ መሰረት ደግሞ ምን ያህል ብር ያስፈልገናል፣ ለምሳሌ ከአጠቃላይ ድመንዱ መንግስት ምን ያህል መደጎም አለበት ብለን ያስቀመጥነው አለ። ግን ሞዳሊቲ ደግሞ አሁን ለምሳሌ የቤት አቅርቦት ስትራቴጂ አሁን የተሻሻለ እና ኢንክሉሲቪቲ የበዛበት ከየትኛውም የግል ሴክተሩም መቅረብ የሚችለውን ያህል በተለያዩ ሞዳሊቲ ለምሳሌ በሽርክና ሊሆን ይችላል፣ በፒፒፒ ሊሆን ይችላል፣ በመንግስትና በግል አጋርነት ሊሆን ይችላል፣ በሪል ስቴትነት ለምሳሌ በሪል ስቴት ተብሎ መሬት ሰፊ መሬት የሚወስድበት ምስል ወሰድበት ሳይሆን የመሬትን አጠቃቀም ኮንሲደር ያደረገ እና የአካባቢ ሁኔታና ካልቸር ግን ያገናዘበ ዲዛይኖች እንዲሰሩ በዛ መሰረት እየተሰራ ስለሆነ ያንን ከአጠቃላይ ስናየው ወደ 150000 ቤቶች ለቀጣዩ 5 ዓመት ያስፈልጋል ብለን ከዚህ ደግሞ መንግስት ምን ያህል ማቅረብ ያለበት 1/3 ግድም ያስቀመጥ ነው።
ከዚህ በፊት ተቋርጦ የነበረው ለቤቶች ልማት የሚውለው የፌዴራል መንግስት ድጋፍ አሁን እንደቀጠለና በዘንድሮ የበጀት ዓመት 2.6 ቢሊዮን ብር ገደማ እንደተገኘ አቶ ጀማል ይናገራሉ። በዚህም 5000 ገደማ ቤቶች ይገነባሉ ብለዋል። ህገወጥነትን ለመከላከል ህጋዊ አማራጮች በስፋት ማቅረብ ላይ እንደሚሰራ ነው አቶ ጀማል የሚገልጹት። በሌላ በኩል ከቤቶች አቅርቦት ጥረት ጎን ለጎን በአሁኑ ሰዓት በአዲስ አበባ አንድ ቤት ለመግዛት የሚፈለገው ወጪ ከብዙ የአውሮፓ ከተሞች ይልቅ ውድ እንደሆነ መረጃዎች ያሳያሉ። የቤት ክራይ ዋጋም እንዲሁ ከተሜዎች ቀላል የማይባል ገቢያቸውን የሚወስድ እንደሆነ ተከራዮች የሚገልጹት ነው። ይህ ከኢኮኖሚ እድገቱ ጋር ያልተመጣጠነ ነው። የቤቶች ገበያ በአዲስ አበባ ብቻ ሳይሆን ድሬዳዋ፣ መቀሌ፣ ባህር ዳርና ሐዋሳን በመሳሰሉ ከተሞችም የሚስተዋል ነው። የከተማ ልማትና ኮንስትራክሽን ሚኒስትሯ ወይዘሮ አይሻ ይህንን ለመቆጣጠር የሚያስችል አሰራር እየዘረጋ ነው ይላሉ።
የቤቶች ልማትና ግብይት አዋጅ ተዘጋጅቷል። እሱ በቅርቡ በመንግስት ኢንዶርስ ተደርጎ ወደ ስራ ይገባል ማለት ነው። አንድ ሰው ለቤት ኪራይም ሆነ ለአጠቃላይ ለቤት የሚያወጣው ወጪ ከሚያገኘው ገቢ 30% ማለፍ የለበትም ነው ዓለም አቀፍ ስታንዳርዱ። ስለዚህ እኛ ቢያንስ 30 በአንድ ጊዜ ማድረስ ማንችል እንኳን 35% በላይ መሆን የለበትም የሚል አዋጅ ረድ ያዘጋጅተናል። ስለዚህ ግብይቱንና ልማቱን ሬጉሌት ማድረግ አለብን ለመንግስት። እስካሁን ክፍት ነው የነበረው። ስለዚህ እሱ ክፍት ሳይሆን በደንብ ሬጉሌት የሚደረግ ገበያ መሆን አለበት ነው። ገበያ ሆኖ ግን ደግሞ በመንግስት ሬጉሌት የሚደረግ ስርዓት ያለው ከዓለም አቀፍ ስታንዳርዱ ያላለፈ እንዲሆን ጥረት ይደረጋል።
ከ2008 ጀምሮ በመላ ሀገሪቱ ተቀጣጥሎ የነበረው ተቃውሞ በዋናነት የቤቶች ልማትን ጎርቷል የሚሉት የድሬዳዋ ማቶ ጀማን አሁን የተገኘውን የሰላም ፋታ በመጠቀም ያለውን ሰፊ የቤት አቅርቦት የሚያረካ ስራ ለመስራት ዝግጁ ነን ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። ለምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኔ በኩል አብራችሁን ስለቆያችሁ አመሰግናለሁ። ሰላም በደናደሩ።